በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። እንደምናችሁ ልጆች? እግዚአብሔር ይመስገን አላችሁ አይደል? አሜን። የአምላካችን የልዑል እግዚአብሔር ስም የተመሰገነ ይሁን። ለእናንተ የተለያዩ የሚያስተምሩና የሚመክሩ ዝግጅቶችን የምናቀርብበት የልጆች ክፍለ ጊዜ ዝግጅታችን አሁን ይጀምራል። ዝግጅታችንን ከማቅረባችን በፊት ሁልጊዜ እንደምናደርገው በመጀመሪያ ጸሎት እናደርጋለን። ስለዚህ ሁላችሁም በያላችሁበት በመቆም ጸሎት ለማድረግ ተዘጋጃላችሁ።
በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አባታችን ሆይ በሰማያት የምትኖር፣ ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ለዛሬ፣ በደላችንን ይቅር በለን እኛም የበደሉንን ይቅር እንደምንል። አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ፣ መንግሥት ያንተ ናትና ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም በመልአኩ በቅዱስ ገብርኤል ሰላምታ ሰላም እልሻለሁ። በአሳብሽ ድንግል ነሽ፣ በስጋሽን ድንግል ነሽ። አሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተመላሽ ሆይ ደስ ይበልሽ፣ ሉል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንን ይሰርይልን ዘንድ ለዘላለሙ አሜን። ለአብ ለወልድ ለመንፈስ ቅዱስ ክብርና ምስጋና ይገባል፣ ዛሬም ዘወትርም መቼም ድረስ ለዘላለሙ አሜን።
ልጆች ዛሬ ስለ ጾመ ነቢያት ወይም የገና ጾም እነግራችኋለሁ። እሺ ከዛ በፊት ግን ጾም ምን እንደሆነ ታውቃላችሁ? ጾም ማለት ለተወሰነ ሰዓት ምግብ ሳንበላ መጠጥ ሳንጠጣ እግዚአብሔር አምላክ ያጠፋነውን ጥፋት ይቅር እንዲለን የምንለምንበት፣ የፈለግነው ነገር እንዲሳካልንም የምንጠይቅበትና እግዚአብሔርን የምናመሰግንበት ልዩ ጊዜ ነው። በኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ስርዓት መሰረት እድሜያቸው ከ7 ዓመት በላይ የሆኑ ምእመናን ሁሉ ይጾማሉ። ታዲያ በቤተክርስቲያናችን ስርዓት ከሚጾሙት 7 ጾሞች አንዱ የነቢያት ጾም ነው። የነቢያት ጾም ከጌታ ልደት በፊት ከህዳር 15 እስከ ታህሳስ 29 ባሉት ቀናት የሚጾም ጾም ነው። ለምን ጾመ ነቢያት ወይም የነቢያት ጾም እንደተባለ ታሪኩን በደንብ አዳምጣችሁ ስትጨርሱ ታገኙታላችሁ። እሺ ልጆች ነቢያት ማለት እግዚአብሔር ወደፊት ሊያደርግ ያሰበውን አስቀድሞ የሚገልጽላቸው፣ እነርሱ ደግሞ ወደፊት እግዚአብሔር እንደዚህ ያደርጋል እያሉ ለህዝቡ የሚናገሩ የእግዚአብሔር መልእክተኞች ናቸው። እግዚአብሔር አምላክ ለነዚህ ነቢያት አስቀድሞ ከነገራቸው ምስጢራት አንዱና ዋናው ከእመቤታችን ከድንግል ማርያም እንደሚወለድ፣ በመወለዱ የሰው ልጆች ሁሉ ወደ ቀድሞ ቦታቸው ወደ ገነት መንግስተ ሰማያት እንደሚገቡ የነገራቸው ነበር። ነቢያትም እግዚአብሔር የነገራቸውን ድንቅ ነገር ለህዝቡ ደስ እንዲላቸውና ተስፋ አድርገው እንዲኖሩ ይነግሯቸው ነበር። ራሳቸው ነቢያትም ትንቢቱ በደንብ እንዲገለጥላቸውና ተፈጽሞ እንዲያዩት እግዚአብሔርን በጾም በጸሎት ይጠይቁት ነበር። ልጆች ነቢያት በጾም በጸሎት የጌታ ልደት ትንቢት ተገልጦላቸዋል። በጾም በጸሎትም የጌታን ልደት ሲጠባበቁ ነበር። እኛ ደግሞ የነቢያት ልጆች በመሆናችን እነርሱ የሰሩትን መልካም ስራ እኛም መስራት አለብን አይደል? ጎበዞች። ስለዚህ እንደ ነቢያት የጌታችንን የልደት ቀን በጾም በጸሎት እንጠብቃለን ማለት ነው። የልደት በዓል ሲደርስም በርሱ ደስ እንሰኛለን። ሺ ልጆች
አሁን ደግሞ በትዕቢቱ ምክንያት እግዚአብሔር ቅጣት ቀጥቶት 7 ዓመት እንደ በሬ ሳር እየበላ ከሰው ተለይቶ ስለኖረው ንጉስ ነግራችኋለሁ። ልጆች ሰውን አለማክበር አለመታዘዝ ማለት እግዚአብሔርን አለማክበር ለእግዚአብሔር አለመታዘዝ በእግዚአብሔር ላይ መተበት ማለት ነው። ንጉስ ናቡከደነጾር የተባለ የባቢሎን ንጉስ ነበር። በጣም ኃይለኛና ጣዖትን አምላኪ፣ ህዝቡን ለርሱና እርሱ ላሰራው ጣዖት እንዲሰግዱ የሚያደርግ፣ ህዝቡንም በጣም የሚያሰቃይ ጨካኝ ንጉስ ነበር። አንድ ቀን ተኝቶ ሳለ ህልም አየ። ፍቹን ግን አላወቀም ነበር። በዚህም ምክንያት በባቢሎን የሚገኙ ጠቢባንን ህልም ይፈታሉ የሚባሉትን ሁሉ አስጠርቶ ህልሙን ነገራቸው። የህልሙንም ፍቺ እንዲነግሩት ጠየቃቸው። ነገር ግን ከነርሱ መካከል ማንም ሊፈታለት አልቻለ። ንጉሱም እስራኤላዊውን ዳንኤል እንዲጠሩ ታዘዘ። ለዳንኤል ህልሙን ነገረው፣ ፍቹንም እንዲነግረው ጠየቀው። ዳንኤል እግዚአብሔርን የሚያምን ድግ ሰው ስለነበር እግዚአብሔር ህልም የመፍታት ጥበብን ሰጥቶት ነበር። የንጉሱን ህልም ፍቺም እንዲህ ሲል ነገረው። ንጉስ ሆይ፣ እግዚአብሔር በባቢሎን የሚገኙ ህዝቦችን እንድታስተዳድር ስልጣን ሰጥቶ ነበር። አንተ ግን ህዝቡን በጣም አሰቃይተሃል። ይህን ስልጣን የሰጠህን እግዚአብሔርንም ክደሃል። ይህንን ስላደረግ እግዚአብሔር ይቀጣሃል። 7 ዓመት እንደ በሬ ሳር እየበላ ከሰው ተለይተ ትኖራለህ። ስልጣንህንም ካንተ ወስዶ ለወደደው ሰው ይሰጥብሃል። ነገር ግን ብትጸጸትና እግዚአብሔርን ይቅርታ ብትጠይቅ ስልጣንህ ይመለስልሃል። ተመልሰህም ሰው ትሆናለህ። ነገር ግን ይህ ሁሉ ከመድረሱ በፊት እግዚአብሔር ጥፋትህን ይቅር እንዲልህ ንብረትህን ለድሆች በመስጠት ቅጣትህን አስቀር አለው። ንጉሱ ናቡከደነጾር ግን ይህንን አልሰማም፣ እግዚአብሔርንም ይቅርታ አልጠየቀም። ንጉሱ ናቡከደነጾር ህልሙን ካየ ከአንድ ዓመት በኋላ ለመኖሪያው እንዲሆን ካሰራው ቤተ መንግስት ሰገነት ላይ ቆሞ ነበር። ከስሩ የሚሰግዱለትን ህዝቦችም እየተመለከተ ይሄ ሁሉ ህዝብ እኔ በጉልበቴ በኃይሌ የማስተዳደረው ህዝብ አይደለምን ብሎ ተናገረ። ገና ቃሉን እንደተናገረም ከሰማይ የሆነ ድምፅ መጣና ንጉስ ሆይ፣ የተነገረ ሁሉ ደረሰ። ስልጣንም ካንተ ተወስዶ ለሌላ ይሰጣል። አንተም ከሰው ተለይተህ እንደ በሬ ሳር እየበላ 7 ዓመት ትኖራለህ አለው። ወዲያውም ንጉሱ ጥፍሮቹ እንደ አሞራ ጥፍሮች ረዘሙ። ሰውነቱም ወደሚያስፈራ አውሬነት ተቀየረ። ከሰው ጋር መኖር ስላልቻለ ከሰው ተለይቶ ወደ ጫካ ገባ። እንደ በሬ ሳር እየበላ 7 ዓመት ኖረ። 7 ዓመት ከኖረ በኋላ ተጸጸተ። እግዚአብሔርንም ይቅርታ ጠየቀ። እግዚአብሔርም ይቅር አለው። ተመልሶም ሰው ሆነ። ስልጣኑም ተመለሰለት። ንጉሱ ናቡከደነጾር የሆነውን አያችሁ አይደለ ልጆች? የእግዚአብሔርን እርዳታ ሳያስብ እኔ በጉልበቴና በኃይሌ የማስተዳድረው ህዝብ ነው ስላለ የደረሰበት ቅጣት ነበር። እናንተ ግን ልጆች ምንም ታላቅ ነገር ብትሰሩ በእግዚአብሔር ረዳትነት ይህንን ሰራው ማለት አለባችሁ እንጂ ጎበዝ ስለሆንኩ ይህንን አደረግኩ፣ ኃይለኛ ስለሆንኩ ይህንን ሰራው ማለት የለባችሁ።
የዛሬው ዝግጅታችንን በዚሁ ፈጽመናል። በሚቀጥለው ጊዜ በሌሎች ዝግጅቶች እንገናኛለን። በዝግጅታችን ጊዜ ሁሉ አብሮን በመሆን ያስተማረን የመከረን አምላካችን ልዑል እግዚአብሔር የተመሰገነ ይሁን። አሜን።
Yes, I'm right. ወደኔ ወደኔ ወደኔም ጦ ተዋቸው ጆቼን ዘርግቼ